ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛውን ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ የተመሰረተበትን 45ኛ ዓመት ምክንያት በማድረግ የምናስተላልፈውን ልዩ ፕሮግራም በመቀጠል አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በሚል ርዕስ በባቢሌ ቶላ በእንግሊዝኛ ቋንቋ ተደርሶ በጸገየ ወይን ገብረ መድህን የተተረጎመውን መጽሐፍ ትረካ እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል። ላለፉት 3 ዓመታት በወያኔ አገዛዝ የጸጥታ ኃይሎች በቁጥጥር ስር የነበሩትና የአልሽባብ አባላት ናቸው ተብለው የተጠረጠሩ 2 ግለሰቦች በ5 ዓመት ተኩልና በ6 ዓመት ተኩል እስራት እንዲቀጡ የተወሰነባቸው መሆኑ ተገልጿል። በአገዛዙ ላይ ትችት በማቅረባቸው የተከሰሱት ጋዜጠኞች በ18 ዓመት እስራት እንዲሁም ድምጻቸውን ከማሰማትና ጥያቄ ከመጠየቅ በስተቀር ምንም ወንጀል ያልፈጸሙትን የድምጻችን ይሰማና የሙስሊም መፍትሄ አፈላላጊ ኮሚቴ አባላት ከ15 እስከ 22 ዓመታት በሚደርስ የእስራት ቅጣት እንዲቀጡ የወያኔ ፍርድ ቤት መወሰኑ የሚታወቅ ሲሆን፣ ቦምብ አጥምደው በሰውና በንብረት ላይ ጉዳት ለማድረስ የጠነሰሱትና እንዲሁም የአልሽባብን ሐዋስ በመመስረትም ሆነ አባላትን በመመልመል ሲንቀሳቀሱ ተይዘዋል የተባሉት በ5ና በ6 ዓመት እንዲታሰሩ መወሰኑ ብዙዎቹን ያሳቀም ያስገረመም ክስተት ሆኗል። ሰኔ ወር 2006 ዓመተ ምህረት የድምጻችን ይሰማ እንቅስቃሴ ጠንካራ በነበረበት ወቅት የአልሽባብ አባላት በቁጥጥር ውለዋል የሚል መግለጫ በወያኔ አገዛዝ ሲሰጥ፣ ይህ እርምጃ የድምጻችን ይሰማን እንቅስቃሴ ለማኮላሸት አገዛዙ የተጠቀመበት ስልት ነው ማለት ብዙዎች አስተያየት መስጠታቸው ይታወሳል። ሁለቱ ተከሳሾች ተፈረደባቸው በተባለ በሁለተኛው ቀን ቅዳሜ ሚያዝያ 21 የእስልምና ጉዳዮች ጠቅላይ ምክር ቤት የተባለው የወያኔ ተቋም አክራሪነትና ጽንፈኝነትን መዋጋት ይኖርብናል በማለት መግለጫ ማውጣቱም ታውቋል። በቢሾፍቱ ኩሪፍቱ በተባለ የመዝናኛ ቦታ በገዢው ፓርቲ ባለስልጣኖች ልጆች የተዘጋጀው የዳንስ ዝግጅት በአካባቢው ወጣቶች ከፍተኛ ተቃውሞ የደረሰበት መሆኑን የዜና ምንጮች አጋልጠዋል። በዚህ ሳምንት ለሁለት ቀናት ሊካሄድ የታቀደው ይህ ትዕይንት በነፍስ ወከፍ 600 ብር ተከፍሎ የሚገባበት ሲሆን ከውጭ ሀገር የመጡ ሙዚቀኞች እንደሚሳተፉበትም ታውቋል። በኢሬቻ በዓል ወቅት የተካሄደው ጭፍጨፋና ሐዘን ገና ያልወጣላቸው ወጣቶች ዝግጅቱ መደረጉን በከፍተኛ ደረጃ የተቃወሙ ሲሆን፣ ዝግጅቱ ተግባራዊ እንዳይሆንም አንዳንድ እርምጃ ለመውሰድ መዘጋጀታቸውን ገልጸዋል። በከተማዋ ውስጥ የወንድሞቻችን ደም ሳይደርቅ በቢሾፍቱ ገዳዮቻችን የዳንስ ፕሮግራም ስላዘጋጁ የከተማ ወጣቶች እርምጃ ለመውሰድ እንድትዘጋጁ የሚል መልእክት በኦሮምኛ ቋንቋ የተቃውሞ ወረቀቶች ተበትነዋል። የስባት ነጋ፣ የኢያሱ በሬ እንዲሁም የሌሎች ወያኔዎች ልጆች ያዘጋጁት ይህ ትርኢት እንዲካሄድ አገዛዙ የጸጥታ ኃይሎች አሰማርቶ ለመከላከል የወሰነ መሆኑም ታውቋል። ወያኔ በህዝብ ላይ በጫነው የአስቸኳይ ጊዜ አዋጅ አማካይነት እየወሰዳቸው ያሉት አፋኝና የኃይል እርምጃዎች በአገሪቱ ሰላምና መረጋጋትን አስፍነዋል የሚለውን የአገዛዙን ፕሮፓጋንዳና 80% የሚሆነው የኢትዮጵያ ህዝብ የአስቸኳይ ጊዜ አዋጁን ይደግፋል የሚለውን የወያኔ ቅሸት መሰረተ ቢስ ነው በማለት በአገር ውስጥም ሆነ በውጭ የሚገኙ ምሁራን አጣጥለውታል። በተጨማሪም ሰላም ሊፈጠር የሚችለው አዋጅ በማወጅና የኃይል እርምጃ በመውሰድ ሳይሆን ነጻና እውነተኛ ፍትህን እንዲሁም ያልተገደበ ዴሞክራሲ እውን ሲሆን ብቻ ነው ብለዋል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃለላል።
ግቢው ዩኒቨርሲቲው ተናዳፊ ንቦች እንዳልነበሩበት፣ የእውቀት አበባ እንዳልቀሰሙበት፣ ውብ የማር ወለላ እንዳልጋገሩበት፣ ለለውጥ ሐዋርያነት ሐሳብ ለሚያምኑበት ባንድ ላይ ተነስተው እንዳልተመሙበት ታየው ይገርመኛል። ግቢዋን ቀላፍቶ ዘመን አሳልፎ ዘመንን ጀርቶ በቁም ሲያንቀላፋ ጭንቅላቱን ደፍቶ ይታያል ተኝቶ ድሪቶ ደርቶ ወና ወና ሸቶ የባዶነት ስሜት ኳኳታ ኳኳታ የውስጣዊ ቁሸት ክርፋት ክርፋት ሽታ የህሊና ዝገት ሐሞተ ቤትነት ተደማምረውበት ይታያል ተኝቶ ግንቢው አቀላፍቶ ግቢው አንኮራፍቶ ፋኖ ተሰማራ ፋኖ ተሰማራ እንደ ሆቺሚኒ እንደ ቼጉቬራ መሬት ለራሽ ይሁን ገባርነት ይጥፋ የድሃ ልጅ ይማር ትምህርት ይስፋፋ ማለቱ ቀረና ጭራሽ ተረሳና ሚናው ተለውጦ ጭንቅላት ሆድ ሆኖ ሆድ ሆኖ ማሰቢያ ተንኮል የጉሮኖ በደል ጥቃት ለምዶ አፉን ተሸብቦ አይኖቹን ተጋርዶ ሲረግጡት ተረግጦ ሲገፉት ተገፍቶ ይኖራል ተላምዶ ሆዱን ብቻ ሞልቶ ለበደል ለጥቃት እምብኝ ማለት ፈርቶ ሳየው ይገርመኛል ግቢው አንቀላፍቶ ዘመን አሳልፎ ዘመንን ደርቶ በቁም ሲያንቀላፋ ጭንቅላቱን ደፍቶ ድሪቶ ደርቶ ወና ወና ሸቶ ይታያል ተኝቶ ግቢው አንቀላፍቶ ግቢው አንኮራፍቶ ድል ለኢትዮጵያ ሕዝብ
የበለው ስም የሚያሰራ የበለው በሽ የሚቆጠር የበለው ባይወለድ የበለው የሰው መራጭ የበለው ሲራብ ወገኑ የበለው ክብሩን ለዋጭ
ከዚህ በላይ የሰማችሁት ግጥም አስራደው ከፈረንሳይ ለሚያምኑበት ዓላማ በመታገል ለወደቁ የዩኒቨርሲቲ መምህራንና ተማሪዎች መታሰቢያ ያቀረቡት ነው።
ከመጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌ ቶላ በእንግሊዝኛ ተጽፎ በጸገየ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት አካላዊ ግብረሰይሉ ደግሞ በአእምሮአዊ ግብረሰይል የተደገፈ ነበር። እንቅልፍ መንሳት፣ ሳያሰልሱ ማስፈራራት፣ የፌዝ ረሸናዎች፣ አስገድዶ መፈክር ማስለፍለፍ፣ ይሄ ከግብረሰይሉ ጋር ደም ያሰረበ አስተርእዮ ነበር። ሌሎቹ ግብረሰይል ፈጻሚዎቹን እያሞገሱ ሲዘፍኑ የስቃይ አበጋዞቹ እኛ ደደቦች ሲስቁም ሲናደዱም ተመንጃዎች ሲያቀባብሉ ሲያነጣጥሩ አለንጋዎች ባየር ላይ እያፋጩ ያጋጠማቸው ላይ ሲያርፉ የፈረደባቸው ዳግመኛ በህይወት ላይ ታዩ በነሲብ እየተለቀሙ ሲወሰዱ ምንም እንኳን ለርሽና ከወጡት አንዳንዶቹ ዘመዶቻቸው ለቀይ ሽብር አስተባባሪ ኮሚቴ ብዙ ሺህ ብር ከፍለው በድብቅ እንዳስፈቷቸው የደረሰንበት ቢሆንም ካድሬዎቹ ያስሞሉትን ፎርም በመጠቀም የኢሃፓ ድርጅታዊ መዋቅሮችን ይዘዋል ያሏቸውን 7 ሰንጠረዦች አበጁ። እያንዳንዱ ትልቅ ሰንጠረዥ በተለያዩ መዋቅሮች ውስጥ ማ ምን እንደሆነ አስፍሮ የያዘ መሆኑ ነበር። በግብረ ሰይል የተገኘው እያንዳንዱ መረጃ ሰንጠረዥ ውስጥ ይታከል ነበር። በተጨማሪም ካድሬዎቹ እንደነዚህ ካሉ የዚህ አይነት ሰንጠረዥ ካላቸው ሌሎች የእስረኛ ማቆያ ማዕከላት ጋር በስልክ በመነጋገር መረጃ ይለዋወጡ ነበር። የግብረ ሰይሉ ክንዋኔ ያጋልጡ ማታለያ ቀኑን ሙሉ ይካሄዳል። ረፍት የምናገኘው ለምግብና ለሽንት ስንወጣ ብቻ ነበር። አዳራሽ ውስጥ የነበረው የጽዳት ሁኔታ የሽንት ቤቱን ያህል የከፋ ነበር። ቤተ ዘመዶች ናቸው ምግብ የሚያቀብሉት። ታዲያ ግብረ ሰይል ፈጻሚዎቹ መጠኑ በዛ ያለ ምግብ እንዲመጣ ያስደርጉና የተሻለውን መርጠው ለራሳቸው ይበላሉ። በአጠቃላይ ሁሉም ተዳምረው አስተዳዳሪዎች፣ ዘበኞች፣ ግብረ ሰይል ፈጻሚዎችና ካድሬዎች እንዲሁም የቀይ ሽብር አስተባባሪ ኮሚቴ አባላት 60 ይሆኑ ነበር። ምንም እንኳን እስረኞቹን በአጠቃላይ ፍርሃት ጨምዶ የያዛቸው ቢሆንም አንዳንዶች ወሮበሎቹ ምግብና ሲጋራ ላይ ያውም ከገዛ ዘመዶቻቸው የመጣ ለቀቅ ሲሉላቸው በማየትና ጊዜ ሰጥተውም ከሴት እስረኞች ጋር ሲዳሩ በመመልከታቸው የተታለሉና የተሳሳተ የደህንነት ስሜት ያሳደሩ ነበሩ። አንዳንድ የሴት እስረኞች ሕይወታቸውን ለማዳን ራሳቸውን ሲያዋርዱ፣ አንዳንዶች ደግሞ እዚያው አዳራሹ ውስጥ ነገር አቀባዮች ይሆኑ ነበር። ያም ሆኖ ብዙዎች በነሲብ እየተወሰዱ ይገደላሉ። አንዳንድ ጊዜም በፍትወታዊ ችሮታቸው በተደሰተው በዚያ ሰው ግድያ ይፈጸምባቸዋል። ከዘመዶቻቸው ለእስረኞች የሚመጣውን ሲጋራ በሚመለከት ካድሬዎቹ እንዲህ እያሉ ያፌዙ ነበር። አብዮቱ ነጻ ወጥቷችኋል። ተደብቃችሁ ማጤስ ቀርቶላችኋል። አሁን ዘመዶቻችሁ እንደምታጤሱ አውቀው ሲጋራ ይገዙላችኋል። ሳህኖቹ ከወጡ በኋላ ሞላ እንደገና እየጤሰና እየማለ እየተገዘተ በርግዶ ገባና እናንተ ቁሻሻ አናርኪስቶች ወደ እናት አብዮት ተመልሰናል እያላችሁ እስካሁን ስታታልሉን ነበር። እናንት የእናት ጡት ነካሽ ውለታ ቢሶች በቴርሞስ ፍላስክ ውስጥ ከታችሁ ውጭ ላሉት አናርኪስት ጓዶቻችሁ የጻፋችሁትን የሚስጥር መልእክት ደርሰንበታል። ከእናንት ከአምስታችሁ እንዳላችሁበት እናውቃለንና አውጡ አለ። ራሳችንን ለማጋለጥ 5 ደቂቃ ሰጠን። ሰዓቱን አወጣና በጣቶቹ ደቂቃዎቹን መቁጠር ጀመረ። ተቀላላው ነገር የሞላና የጓደኞቹ ፈጠራ ነበርና ማንም ራሱንም ሆነ ሌላ ለማጋለጥ የተነሳ አልነበረም። የሞላ የደቂቃ ቆጠራ 0 ላይ አቆልቆሎ ደረሰ። 5 ሰዎች ጠራና 5ቱ ተቃውሟቸውን እያሰሙ ወደ ውጭ ተወሰዱ። በኋላ አንዱ ፒጃማ ከለበሰ የወጣቱ ልጅ አባት ነው ብለን ከተረጠርነው ሸምገል ካለ ሰው ጋር ተመለሰ። ከሞላ ጋር የወጣው የልጁን ህይወት በማትረፉ ምክንያት ስለ ገንዘብ ክፍያ ለመነጋገር እንደነበር ጥርጥር የለውም። ምናልባትም ገለውትም ይሆናል አላውቅም። አዳዲስ እስረኞችን በየደቂቃው ወይም በየሰዓቱ እያመጡ ነበር። አዳዲሶች ሲመጡ የሚያውቋቸው ወይም ያጋለጧቸው እንዲቀርቡ ይደረግና እንዲቀበላቸውና እንዲያወጡም እንዲያግባቧቸው ይደረጋል። ከካድሬዎቹ አንዱ እንግዳ የተባለው አራት እስረኞች አመጣና ሁለቱን ይዞ ወደ ኔ ቀረበ። እነዚህን ሁለት አናርኪስቶች እንዲያወጡ አሳምኛቸው፣ አለበለዚያ ሁላችሁም ለቀይ ሽብር ትደረጋላችሁ አለ። አዲስ መጥቶቹን ያጋለጡት ሁለት እስረኞች ሁለቱን ለማሳመን ቀጠሉ። ይህ ሁሉ ሲሆን የግብረ ሰይሉ መፈጸሚያ አውደ ሥራ አልፈታም። ከሌሊቱ 7 ሰዓት አካባቢ ወንዶቹ ባንድ ወገን፣ ሴቶቹ በሌላው ሆነን እንድንተኛ ተፈቀደልን። እንደሚጠበቀው ሴቶቹ የተኙበት ቦታ በዘበኞችና በካድሬዎች ተጎብኝቶ ነበር። ማክሰኞ በማለዳው በድንጊያ ከተገነባው አጥር ውጭ ብዙ ግርግር ታየ። ከተለመደው የቤተሰብ ጎብኚ ቁጥር በላይ መሆኑ ግልጽ የሆነ ህዝብ ከመንገዱ ባሻገር ባለው የአጥሩን ግርጌ ባካበበው ደፍ ላይ ለመቆም እየተጋፋና እየተገፋተረ ነበር። ልንሰማው የቻልነው የዘበኞችን ጮክ ያለ ድምጽና የሴቶችን የሰለለ ድምጽ ብቻ ነበር። ከቀይ ሽብሩ ኮሚቴ አባላት አንዱ ገባና ለከፍተኛው የእስረኞች ማቆያ ካምፕ ስለሆነታው ለማስረዳት ስልክ ደወለ። ተጨማሪ ዘበኞች ጠየቀ። ተጨማሪ የመከላከያ መሰናክሎችንም እንደሚያደርግ ተናገረ። ትንሽ ለማሸለብ ይሞክር የነበረው ሞላ ነቃና ልጆቻቸውን ያባልጉና የሚያማርሩ የአናርኪስቶች እናቶች ብሎ ከተበሳጨ በኋላ ሴቶቹን አካባቢውን ለቀው እንዲሄዱ፣ አለበለዚያ በራሳቸው ልጆች ላይ ቀይ ሽብር ሲፋፋም እንደሚያዩ እንዲነግራቸው ሌሎችን አዘዘ። ረብሻው እስከ ጠዋቱ አጋማሽ ቆየ። ከዚያም ብዙ የተጠበቀው ንቃተ ህሊናን ከፍ የሚያደርገውና ከማንኛውም የአናርኪስት ኃጢአት የሚያጸዳው መጣ። እሱም ከደርግ ጋር አጋር ከሆኑት ድርጅቶች ያንዱ ካድሬ ነበር። ስለ ኢሃፓ ክስረት ንግግር ካደረገልን በኋላ በህብረት የሚከተለውን ባለ አዝማች መዝሙር እንድንዘምር አደረገን። እሰይ እሰይ ደስ ማለቱ ምንደኛ የኢሃፓ ቅጥረኛ ትሮትስካይቱ በመንገድ ላይ ተዘርሮ ማየቱ በቀይ ሽብር ተመቶ መመልከቱ እሰይ እሰይ ደስ ማለቱ። ካድሬው ለመዝሙሩ ያሳይ የነበረውን ጽኑ ስሜት እኛ የምንጋራው ባይሆንም ሁላችንም እስኪረካ ድረስ ደጋግመን ዘመርንለትና ኢሃፓ እንዴት ትሮትስካይት እንደሆነ ወደ ማስረዳቱ ገባ። ይኸውም በመካሄድ ላይ ያለ በላይ በላዩ ተጨማሪ እስረኞች እየመጡ ነበር። በእነሱ አይን ሲታዩ እነሞላን ገና ጀማሪዎች የሚያስመስሉ ሁሉም የመግደል ሱስ የተጠናወታቸው እነ እርገጤ መድበው፣ ሰሙ ንጉስ፣ ቀልቤሳና አለማየሁ ለየት ያለ የእስረኛ ስብስብ ይዘው መጡ። እስረኛን ሰገራ ውስጥ ማጥለቅ የሚያፈቅረው የግብረ ሰይል ዘዴ የነበረው የከፍተኛ 14 አለማየሁ እንዲያውም ለመንግስትም እንኳ አሳሳቢ ስለሆነ በ1970 ዓ.ም ተመረጠ ተረሽኗል። እነዚህ ጭካኔ የነበራቸው አረመኔዎች እንደ ግልድ ስራቸው አድርገው የተፈለጉ ሰዎችን መታወቂያ ለማረጋገጥ ከአንድ እስር ቤት ወደ አንዱ ይዘዋወሩ ነበር። አዳራሹ ውስጥ ካመጡት እስረኞች አንዱ ራሱን ለማጋለጥና ኢሃፓ ላይ እርግማኑን ለመቆለል መድረኩ ላይ ወጣ። አቀራረቡ በጣም ስላስደሰታቸው ከነሱ ጋር መልሰው ሊወስዱት ፈለጉ። ነገር ግን የሞላ ጓደኞች የተያዘው በራሳቸው አካባቢ መሆኑን በመግለጽ አንሰጥም አሉ። የተማማቀ ጭቅጭቅ በወረበሎቹ መካከል ተነሳና ሞላ ራሱ ወጣቱን ለነርገጤ ሲያስረክብ ነገሩ በረደ። ይህም ከደርግ ጋር ባበሩት በተለያዩ ድርጅቶች መካከል ከሃዲዎችን ወደ ራሳቸው ድርጅት ለመመልመል ያደርጉት የነበረው የተፋፋመ ውድድር ነጸብራቅ እንደነበር እናውቅ ነበር። በዚህ ጊዜ ውስጥ ሁሉ ተለይቼ እንዳልታወቅ ለማድረግ በመሞከር የተለያዩ ጥጎች እያያዝኩ ነበር። ማንም ሰው ምግብ ስላላመጣልኝ፣ ማንም ምንም ስላልሰጠኝ እርቦኝ ነበር። ላለመታወቅ እንድሞክር በተጨማሪም የገፋፋኝ እሰራ ከነበረበት ሚኒስቴር ውስጥ ያውቀኝ የነበረውን ይኩኖ አምላክ የተባለውን ከቀበሌ ዘበኞች አንዱን ለመለየት በመቻሌ ነበር። ይኩኖ የቢሮ ዘበኛ የነበረ ሲሆን እዚያ ሚኒስቴር መስሪያ ቤት ውስጥ እሱን ቤት ተራጊዎችና ተላላኪዎችን ለተሻለ ደሞዝ ክፍያ የሥራ ሁኔታ ለመታገል እንዲችሉ እናደራጃቸው ሞክረን ነበር። ሆኖም በኋላ የቀበሌው ሥራ የተሻለ ገንዘብ የሚያስገኝ ሆኖ አገኘው። ወራሪዎቹን ወደ ቤታችን አምጥታቸው ከነበሩት አንዷ ነገር አቀባይ ጠጋ አለችኝና ቤታችን መጥቶ አናርኪስት ልጃገረዶችን ለመገናኘት ይመጣ የነበረው አዳራሽ ውስጥ ካሉት ወጣቶች አንዱ እንደሆነ አድርጌ እንዳጋለጥ መከረችኝ። ከማድቤት የመጣሁበት ጊዜ አነስተኛ ነው፣ ግን እንጀራ ወስደላቸው የነበር የሁለት ልጃገረዶች ቤት አውቃለሁ አልኳት። በጣም ተፍነከነከችና የሚወር ቡድን ለማደራጀት ሞከረች፣ ግን ልክ በዚያን ጊዜ ይበልጥ የሚያስመረቅን ሲሳይ ተገኘ መሰለኝ ወደ ሌላ ሄደች። የተከስኩት ቤት ባዶ ሲሆን እቅዴም ከተቻለ ለማምለጥ ያም ካልሆነ ታማኝነቴን ለማሳየት ነበር። ከምሳ በኋላ በኢላማ አባልነት የተጠረጠሩ ጥቂት ሰራተኞች መጡ። ግብረሰይል ፈጻሚው ወደ አዳራሹ ያመጣኝ ታደሰ የተባለው የቀድሞ አየር ወለድ አባል የነበረው ነበር። አንድ ባንድ ባሰቃቂ ሁኔታ ግብረሰይል ፈጸመባቸው። አንዳንድ ጊዜ የትንፋሽ ቧንቧዎቻቸው ላይ ይረጣቸውና አእምሯቸውን እንዲስቱ ያደርጋል። ደግሞ ትንፋሻቸው እንዲመለስ ያደርግና መልሶ ይረግጣቸዋል። ግብረሰይሉ በሚካሄድበት ጊዜ በአቅራቢያው ከሚገኘው ሆቴል ውስጥ የሚሰሩ ሰራተኞች መጥተው እንዲመለከቱ ተደርጎ ያዩትን ልማድ ሰፋሪዎች እንዲናገሩ ተነገራቸው። ከእራት በኋላም የተለመደው ሽብር ቀጠለ። እጅግር እንደ ብራና ተወጥሮ ቁም ስቅል የሚታይበት የግብረሰይል መሳሪያ ስራ ያልፈታ ሲሆን እዚህም አዳራሽ ውስጥ እንኳ አባላት የሚመለምሉ ቢያንስ አምስት አናርኪስቶች እንዳሉ ስለደረስንበት በሚል ራሳችሁን እንደገና አጋልጡ ተባልን። ሁለት ወጣቶች ግብረሰይል የተቀበሉትን ያንዳንዶቹን ወኔ አድንቀን ተወያይተን ነበር ሲሉ ራሳቸውን አጋለጡ። ከዚያም የሽብር መልእክተኞቹ የስም ዝርዝር አነበቡ። በአጠቃላይ የ15 እስረኞች ስም። እነዚሁ የተጠሩ ሰዎች በሰልፍ እንዲቆሙ ተደረገና ጠቃሚ ዕቃዎቻቸውን አዳራሽ ውስጥ ላሉ ዘመዶቻቸው እንዲያስረክቡ አዘዟቸው። ከዚያም በታጠቁ ዘበኞች ታጅበው ወደ ውጭ ተወሰዱ። ከጥቂት ጊዜ በኋላም ከነሱ ከግማሽ በታች ያህሉን መለሷቸውና እንድንተኛ ተፈቀደልን። ከሌሊቱ 9 ሰዓት ላይ ደብዘዝ ያለው መብራት ሙሉ በሙሉ ቦግ እንዲል ተደርጎ እየተረገጥንና እየተገረፍን ተቀሰቀስ። ጥቁር መነጽር አድርገው ፊታቸውን በማስክ ሸፍነው የታጠቁ ሰዎች እነ እርገጤ ቀልቤሳና አለማየሁ ገቡ። በነሲብ እስረኞችን እየለቀሙ በመካከላችን ወዲያ ወዲህ አሉ። ልጆች ሳይቀሩ ተለቀሙ። የተመረጡት በሙሉ የነዚያ አራዊት የሆኑ ነፍሰ ገዳዮችን የግድያ ሱስ ለማርካት ተወሰዱ። ረቡዕ ጠዋት ለመጀመሪያ ጊዜ ከአዳራሹ ወጥተን ንጹሕ አየር እንድንተነፍስ ተፈቀደልን። እኔ በነበርኩበት ቀረው። በኋላ እኛ በቡድን ተከፋፍለን የፖለቲካ ውይይት እንድናደርግ ታዘን ሳለ ካድሬዎቹና ዘበኞቹ ጫት አምጥተው ይቅሙ ነበር። ባለጓጉንቸር ቁልፍ ከሆነና ቁልፉ በብርሃኔ ከካድሬዎቹ አንዱ ጥይት ከተሰበረ ሳጥን ውስጥ መጻሕፍት አወጡ። ከያባ ጋር ግንኙነት ያላቸው መጻሕፍትና ጎህ ጋዜጣ በአንድ በኩል ተቆለሉና የአንድ ከፍተኛ ምክትል ሊቀመንበር የሆነው ብርሃኔ የማይነበቡ ለማድረግ በጥይት ደበደባቸው። የደርግና የመይሶን የሕዝብ አደራጅ ጽሕፈት ቤት ጽሑፎችን እንድናነብና እንድንወያይ ተሰጡን። እነ ሞላና እነ ብርሃኔ ጫፋቸውን እያኘኩ በመረጧቸው ልጃገረድ እስረኞች ጭኖች ላይ አረፍ ብለው ነበር። ለምሳ እረፍት ካደረግን በኋላ እስከ ራት ድረስ ውይይቱ ቀጠለ። ከራት በኋላ በርከት ያሉ ጸረ ኢሕአፓ መፈክሮች ተዜሙ፣ መዝሙሮች ተዘመሩ።
ሁሉ ደስተኛ የሆነ መሰለ። ወሮበሎቹም በጫቱ መርቀነው ነበር። ከቀሽብር አስተባባሪ ኮሚቴ አንዱ በድንገት አፈፍ ብሎ ጸጥታ ብሎ አንባረቀና አሁን የኢሃፓን የከተማ ስኳድ አባላት ማጋለጫ ጊዜ ነው አለ። ከሞላ ጎደል ዘና ብሎ የነበረው ስሜት ድራሹ ጠፋ። ወደፊት ብቅ ለማለት ማንንም አልቃጣም። ነገር ግን አንድ አይናፋር የሚመስል የ17 ዓመት ልጅን ተተናኮሉት። አውቀው ነበር የናቱ አንትዬ ልጅ እንደመሆኑ መጠን ልጁ ፍቅር ታሳየው በነበረችው እናቱ ተንቀባሮ ነበር ያደገው። ይቺው እናቱ ወይዘሮ ጸጌ ቡና ቤት ላይ ስንገናኝ ልጄ ከመንግስት ጋር እየተጣጉ ሲራወጡ እንደሚውሉት ሌሎች ልጆች አይደለም፣ ሁሉ ጊዜ ከቤቱ አይለይም ብላ ሳትነግረኝ ቀርታ አታውቅም ነበር። ይኸውና ያ ንጹህ ምንም ያልተዘጋጀ ልጅ እርቃኑን ተደርጎ ግብረሰይል መወጠሪያ ላይ ተዘረጋ። አንድ ስም ሰጣቸውና ወዲያውኑ አውርደው አብዮቱን በመቀላቀሉ አበጀ አሉት። እንዲያውም የሆነ ፈሳሽ መድኃኒት ቁስሉ ላይ አፈሰሱለት። መልእክቱ ግልጽ ነበር፣ አንዱን አጋልጥ የተለየ አስተያየት ይደረግልሃል። እንደሚባለው የእናት ማህፀን ዝንጉርጉር ነውና ሰዎች በተለያዩ ብዙ ሽፋኖች ይመጣሉ። በዚህን ጊዜ አንድ ሐሞተ ቢስ እስረኛ ብድግ አለና እዚያው ጎረቤት የሚገኘውን አናጢ ቤት በመደበቅ ላይ ያሉ የኢሃፓ አባላት እንደ መጠለያ እንደሚጠቀሙበት ነገራቸው። ፈነጠዙ። አሳሽ ቡድን በፍጥነት ከጠቋሚው ጋር ሆኖ ወደ ቦታው እንዲሄድ ተደረገ። ከጥቂት ጊዜ በኋላ ጠቋሚው ክንዱን ካንገቱ ላይ ታብቶ በወረደ የጨርቅ ቀለበት ውስጥ አሳቅፎ ተመልሶ መጣ። ተደብቀው የነበሩ ታጋዮች ወራሪው ቡድን ላይ የእጅ ቦምብ ወርውረው አንድ የቀበሌ ዘበኛ ገለው ሌሎችን እሱን ጭምር አቁስለው እንዳመለጡ ነገረን። ማክሰኞ ጠዋት በማለዳ ጠዋት ለስራ የሚመጡትን ሰራተኞች በደፈጣ በመያዝ ሌሊቱን ሲጠብቅ ያደረው አሳሽ ቡድን አምስት ያናጺውን ሰራተኛው ይዘው መጡ። እነዚሁኑ ልብሳቸውን አስወልቀው ከቀስቃዛ ቤት ከተቷቸው። ካድሬዎቹ ለሞተው ዘበኛ ቀብር ስለሄዱ አዳራሹ ጠዋቱን ጸጥ ያለ ሆነ። ስለ ኢሃፓ ትሮትስካይትነት ንግግር ሊያደርግልን የመጣ አንድ ካድሬ ብቻ ጎህ የተባለ በኢሃፓ የሚካሄደው መጽሔት እንዴት ስታሊንን እንደተቸውና ስለዚህም ኢሃፓ የለየለት ትሮትስካይት መሆኑን እንዳረጋገጠ አይነት እንቶፈንቶ ንግግር እያሰለቸን እዚያው ቆየ። ቀብር ሄዱት ወሮበሎች ሲመለሱ ንግግሩ ተቋረጠ። የተዘጋባቸውን ሰራተኞች ለማውጣት ምንም ጊዜ አላጠፉም። እዚያው ሱቅ ውስጥ ይኖር እዚያም ይሰራ ነበር የተባለ ከሰራተኞቹ አንዱ አስቀድሞ መወጠሪያው ላይ ተደረገ። ከፍርሃትና ከብርድ የተነሳ ጥርሱ እየተንቀጫቀጨ ሲጋራ ጠየቀ። ከካድሬዎቹ አንዱ ለኮሰና አፉ ላይ ወተፈለት፣ ግን ወደቀበት። ሞላ በርግጫ መታውና ሲጋራው ላይ ቆመበት። አዳራሽ ውስጥ ካየናቸው እጅግ አሰቃቂ ከነበሩት የግብረሰይል አድራጎቶች አንዱ ነበር። እዚህ ሰውዬ ላይ የደረሰው ፊቱ ላይ፣ ሰውነቱ ላይ፣ ጫማዎቹ ላይ ተደበደበ። የጓጎለ ደም ከጀርባዎቹ ላይ ዘለላ ዘለላ እያበጀ ተንጠለጠለ። ያለ ውሃ ወይም ሳሙና የራሱን ጸጉር ላጩት። ከጥርሶቹ አንዱን በፒንሳ መንግለው አወጡና አፉን ደም ሲሞላው እንዲጠጣው በማስገደድ አጥብቀው ያዙት። እንዲያም ሆኖ ወለሉን የደም ኩሬ አጥለቀለቀው። ያን ሁሉ ደም በማየታቸው አንዳንድ እስረኞች አእምሯቸውን ሳቱ። ሰውየውም እሪ አለ። ታዲያም ጩኸቱን ለማፈን ሲሉ አፍ ውስጥ ቆሻሻ የሆነ በዚህን ጊዜ ደግሞ በተጨማሪ በደም የተጨማለቀ የእግር ሹራብ አፍ ውስጥ ጎሰጎሱ። ይህ እንዲህ እየተደረገ ሳለ አቤት ማስደሰቱ የሚለውን ዘፈን እየገረፉ ጮክ ብለን እንድንዘፍን አደረጉን። ካድሬዎቹ በእኛ መካከል ተሰራጭተው ማን ጮክ ብሎ እንደሚዘፍን ማን እንደማይዘፍን ይመለከቱ ነበር። ያንዳንዱ ሰው ዘለክ አድርጎ ዘፍኗል ማለት ይችላል። የፕላስቲክ ከረጢት ለኮሱና ጭኖቹና ክንዶቹ ላይ ጠብ ጠብ እንዲልበት አደረጉ። አንዳንድ ጊዜ ጎራዴ ያነሱና ከጭንቅላቱ በላይ ከፍ ያደርጉታል። በእኛ ሁሉ ድንጋጤ ይደሰቱና ዝቅ አድርገው በጠፍጣፋ ወገን የታሰረውን እስረኛ ይመቱታል። ምስኪኑ ሰውዬ ከቁጥጥሩ ውጭ አይነ ምድሩን ለቀቀው። በመጨረሻም ሊናውን ሳተ። ከዚያ በኋላ ምሳ ቀረበ። ምንም እንኳ ለመሸፋፈን ብንሞክርም ብዙዎቻችን ልንበላ አልቻልንም። አዳራሹ ጸጥ አለ። እያንዳንዱ እስረኛ ተደበረ። ሽብር ሰፈነ። ከምሳ በኋላ አዳራሹ ይጸዳ ዘንድ በተለይም የግብረሰይሉ አውድ አካባቢ ወደ ውጭ እንድንወጣ ታዘዝ። ከአዳራሹ ውጭ በጣም ወጣቶች የሆኑት እስረኞች እርስ በርሳቸው መጫወት ጀመሩ። አንድ ሶስተኛ ክፍል የደረሰ የዘጠኝ ዓመት ልጅ ከጓደኞቹ ጋር እየተራወጠና እየተራገጠ መልካም ጊዜ እያሳለፈ ነበር። ታዲያ ከጓደኞቹ እርግጫ ለማምለጥ ሲሞክር በተደጋጋሚ ከአዳራሹ በር ጋር ተጋጨ። አሸልቦት የነበረው ሞላ ነቃና በሩን ሲከፍት ትንሹን ልጅ እዚያው አገኘው። ብድግ አርጎም ውስጥ አስገባውና አስሮ ትልቅ የብረት ዘለበት ባለው ቀበቶ ይደበድበው ገባ። ቀበቶ አሁንም ገላው ላይ እንዳረፈበት ሲጮህና ሲንሰቀሰቅ ሁላችንም ሰማነው። ሁላችንም ወደ አዳራሹ ስንገባ ሞላ አሁንም በሌላ ጩኸት ተቀበለን። ይህ ትንሽ አናርኪስት እንኳን እስካሁን የስምንት አናርኪስቶችን ስም ሸሽጎ ነበር። ግን ሽብሩ ምላሱን ፈታለት። ትላልቆቹማ ምን ያህል የደበቃችሁት ይኖር አለ። በትንሹ ልጅ የተጋለጡትን ለማምጣት ሄዱ። ለኛም በዚያን ጊዜ በእኛ በኩል ስለሚጠበቀው ማጋለጥ አስመልክቶ እንድንጽፍ ወረቀት ተሰጠን። ወረቀቶቹ ለተመረጡ እስረኞች እንጂ ለሁሉም አልተሰጡም። አሳሹ ቡድን ጥቂት ወጣት ወንዶችና ሴቶች ልጆች ይዞ ተመለሰ። ትልልቆቹ አልተገኙም ሲሉ ሰማናቸው። ብርሃኔ የአዲሶቹን እስረኞች ምርመራ ተረከበ። አባቷ ግሪክ፣ እናቷ ኢትዮጵያዊት በሆነች አሊስቴሪያ በምትባል ልጅ ጀመረ። ስለ ክልስነቷ ትምክህታዊ ስድብ እየወረደባት ልብሷን እንድታወልቅ ተደረገች። የ12 ዓመት ልጃገረድ እንደመሆኗ መጠን በዚያ ሁሉ የወንድ እስረኛ ፊት እርቋኗን መቆሙ አሳፈራት። ብርሃኔ ስራዬ ብሎ ያጎጠጎጡ ጡቶቿ ላይ ይደበድባት ገባ። ፈጽሞ ኢህአፓ እንዳልነበረችና የተቆመባትን ልጅ ከትንሽ ወንድሟ ጋር ሲጣላ ለወንድሟ ረድታ አንድ ጊዜ ደብድባው ስለነበረ በዚህ የተነሳ ይጠላት እንደነበር ገለጠች። ልጁም ሲጠየቅ እሷ ያለችው ትክክል እንደነበረ ተናገረ። የሆነ ሆኖ ብርሃኔ ከአሊቴሪያ ጋር የመጣችውን ትዝታ የተባለች ልጅ ተክቶ ደበደባት። አርብ ጠዋት ከደርግ ጋር ካበሩት ድርጅቶች አንድ ካድሬ መጣና ያጠናናቸውን መዝሙሮች መረመረ። ከዚያም መዝሙሮቻችሁ ብስለት የላቸውም፣ ምክንያቱም ኢህአፓ ትሮትስካት ሳይሆን አናርኮ ሲንዲካሊስት ነው አለና በዚያው መሰረት አዳዲስ መዝሙሮችን አስጠንቶን ተመለሰ። ቀኑን ብዙ እስረኞች መጡ። አንዳንዶቹ በገዛ ራሳቸው መጥተው እጅ የሰጡ ነበሩ። ነገር ግን እነሱም ከግብረ ሰይል አላመለጡም። ዞሮ ዞሮ ቀይ ሽብሩ ከእናታችሁ ማህፀን ሳያወጣችሁ አይቀርም ነበር ይሏቸው ነበር ግብረ ሰይል ፈጻሚዎቹ። ማምሻውን ብዙ ካድሬዎች በአካባቢው አልነበሩም። በጊዜም እንድንተኛ ተነገረን። ሆኖም ተረኛ መኮንኑ ብርሃኔ እንቅልፍ የሚነሳ ህመም ነበረበትና ጊዜ ለማሳለፍ ሲል እንቅልፍ ወስዷቸው ወደ ነበረ የተወሰኑ እስረኞች አድብቶ ሄደና በሳቅ እየተንከተከተ ይገርፋቸው ጀመር። ከጥቂት ጊዜ በኋላም ሁላችንም ነቃን። ከዚያ በኋላ 15 እስረኞች ኢህአፓን የሚደግፈው የጉራጌ ብሔራዊ ዴሞክራሲያዊ ንቅናቄ አባላት ናቸው በሚል የተወነጀሉ መረጡና የጉራጌን ብሔራዊ ጭፈራ እንዲጨፍሩ ገረፏቸው። በዚህ ደግሞ ተሰላቸና አንዲት ልጅ አገረድ መርጦ ቀይ ሽብር እንደሚያፋፈመባት በመግለጽ ተኮሳተረባት። እህት ስለነበራት እንዲሰነባበቱ አድርጎ እየሳቀ ወደ ውጭ ጎትቶ አወጣት። ከጥቂት ደቂቃዎች በኋላ ልቡ እስኪፈርስ እየሳቀ ከኋላው ልጅቱ ጸጉሯ ተንጨብሮ እያለቀሰች መጣ። የተሰቀለው ልባችን መለስ ብሎ በረጅሙ ተነፈስ። ከሞት ጋር ሲወዳደር መደፈር ክብደት ተሰጥቶት የሚታይ አልመሰለም። ቅዳሜ ዕለት ከፍ ከፍ ያሉት የቀይ ሽብር አስተባባሪ ኮሚቴ አባላት፣ የቀበሌ ባለስልጣኖችና ካድሬዎች አለመኖራቸው ግልጽ ሆኖ ይታይ ነበር። የነሱ ቦታ በአጠቃላይ ሲታይ ወንጀል አደግና የአካባቢው ወመኔዎች በሆኑ የበታች ሹማምንት ተይዞ ነበር። እነዚህ አጭበርባሪዎች ጊዜያቸውን ያሳለፉት እኛን ስጋትና ፍራቻ እንዲሰማን በማድረግ እነሞላና ብርሃኔን ለመምሰል በመሞከር ነበር። ከነሱ አንዱ አንዲት ልጃገረድ ከቤተሰቦቿ ጋር በስልክ እንድትነጋገር አደረጋትና መጥቼ ሂሳቤን እቀበላለሁ ሲል ሰማነው። ሌላው ደግሞ የአካባቢው ባለዳቦ ቤት ልጆች የሆኑ ሁለት ልጃገረዶችን ገላቸውን እንዲታጠቡና ልብስ እንዲቀይሩ ቤታቸው ወሰዳቸው። ሲመለስም ፓስቴቢጤ ለቀሩት ዘበኞች ይዞላቸው መጣ። ያንደኛው አጭበርባሪ ሚስት የነበረች ተይዛ መጣ። ካናርኪስቶች ጋር ግንኙነት አለሽ በሚል ተመረመረች። ሰውየው ስለፈታችው መበቀሉ መሆኑ ነበር። እሁድ ዕለት በ12 ሰዓት ከ45 ከጠዋቱ ላይ ዘገየ ብቻ ነበርና የነበረው ተነስቼ ወደሱ ቀረብኩ። የቀይ ሽብር አስተባባሪ ኮሚቴ አባልና የከፍተኛ ዘበኞች አለቃ ነበር። የቅድስት ሥላሴ ቤተክርስቲያን የዓመቱ ክብረ በዓል ዛሬ ነው። ካድሬ እንግዳን ሐሙስ ዕለት ጠይቄው ትሄጃለሽ ብሎ ተስፋ ሰጥቶኝ ነበር፣ ግን አልተመለሰም። ቅዳሴው እንዳያመልጠኝ እባክህ ስደደኝ አልኩት። ሞላን ጠብቂ ማለት ሲጀምር አቋረጥኩትና እነዚያን የጠፉ ቀጣሪዎቼን በሚመለከት እዚያው ተመልሼ መስራት እቀጥልና የሚካሄደውን እነግርሃለሁ። እኔ ምንም የማላውቅ ገረድ በእነሱ ወንጀል እንድሰቃይ አድርገውኛል በማለት ንዴትን ያንጸባርቃል ብዬ በገመትኩት የድምፅ ቃና አክዬ ተናገርኩ። ግሩም ነው አለ ዘገየ። ይህ ነው የሰራተኛ መንፈስ። የተቻለውን ያህል መረጃ እየሰበሰብሽ ከኔ በስተቀር ለሌላ እንዳትነግሪ፣ አስታውሺ፣ ለኔ ብቻ ብሎ ከዚያ በደንብ ከተበከለ አዳራሽና ከአጥር ግቢው አውጥቶ ሸኘኝ። ይህን ክፍል ከመደምደማችን በፊት ባህር ዳር ውስጥ መስከረም 1969 ዓ.ም ተይዞ ከወር በኋላ ስለተገደለው እድሜው 30 ዓመት ስለነበረ መምህር ብርሃኔ ቢሆነኝ እንጥቀስ። ልዩ ልዩ ሰይል ተፈጽሞበት እጅ እግሮቹም ተቆርጠው ነበር። ግብረ ሰይል ፈጻሚዎቹ እጅ እግሮቹን የቆረጡት በተራ መጋዝ ስጋውን ቆርጠው ገብተው አጥንቶቹን በመገዝገዝ ነበር። ጅማ ውስጥ ረሻኝ ስኳድ ውስጥ የነበረ አንድ ፖሊስ የራሱ ልጅ ከግድግዳ አጠገብ ተሰልፈው ለርሸና ከሚጠባበቁት አንዱ ሆኖ አገኘው። ርሸናውን እንዲያስተውል የተጠራው ሕዝብ በጸጥታ ተመለከተ። ፖሊሱም እዙን ፈጸመና በማግስቱ ራሱን ገደለ። እነዚህ እዚህ ላይ ያቀረብናቸው የምስክርነት ቃሎች በሺዎች ስታበዟቸው የቀይ ሽብሩ አሰቃቂና በጣም አሳዛኝ ገጽታ ይበልጥ ቦግ ብሎ ይወጣል። ክፍል 4 መደምደሚያ። ቀዩ ሽብር ዋጋው የከበደ ድል። ምንም እንኳ አንድ ሰውን መደምሰስ ቢቻልም በመደምሰሱ ህልውናው አይጠፋም። እንዲያውም በአንጻሩ ገላውን ሰዶ ህልው መሆን ይጀምራል። እንዴን እርስ በርሳቸው ይቃረኑ የሚመስሉ ሐቆችን ነው ፈላጭ ቆራጭ ገዢዎች ሊጋተሯቸው ያልቻሉት። ካፕቺንስኪ ሻህ ኦፍ ሻህስ ከተባለው መጽሐፍ የተገኘ የትግለችን ግብና ዓላማ የጭቁንንና የሰፊውን ህዝብ ሰብአዊ መብቶች ማረጋገጥ ነው። መንግስቱ ኃይለ ማርያም የካቲት 7 ቀን 1970 ዓመተ ምህረት በብዙ ሺህ የሚቆጠሩትን ለሞት በደረገና አካለ ስንኩላን ባደረገ መላ አገሪቱን በመዘበረ የሰው ልቂት ውስጥ አቸናፊዎችና ተሸናፊዎች ሊኖሩ ይችላሉን? መንግስቱ ኃይለ ማርያምና ጓደኞቹ አቸናፊዎች እንደሆኑ ቀይ ሽብሩም የወሳኝ ውጊያፈቱን መሳሪያቸው እንደነበር አድርገው ያስባሉ። ከዚህም የተነሳ ያን ክፉ ቀን በዘፈን ያሞጋግሱታል፣ በድላቸውም ይንበጣረሩበታል። ይህ መጠን የማይባል ዋጋ የተከፈለበት ድል እንዲህ አይነት ድል ነበር ተብሎ የሚታወቅ ከሆነ አሁን የኋላውን መለስ ብለን ለመማተር የሚያስችለንን ተጨማሪ እድል ይዘን ስንመለከተው ዓላማው ለማሸበርና ለመግደል እስከሆነ ድረስ ሽብሩ አቸንፎ ሊሆን ይችላል። ነገር ግን መንግስቱ ኃይለ ማርያምም አላቸነፈም፣ ተቃዋሚው ወገንም አልተረታም። 1980ዎቹን የተያዘችው ኢትዮጵያ አሁንም በሽምቅ ውጊያዎችና ባመጾች የታመሰች ናት። መንግስቱም የአንጻራዊ ጥንካሬ አፍአዊ ምልክቶች ቢያሳይም በውስጡ ስረ መሰረቱ የተዳከመ ነው። ህዝባዊ ድጋፍ ሊያገኝ አልቻለም። ተቃዋሚውን ሁሉ ለመደምሰስ አልሆነለትም። ከነገረ ቀደም ኢትዮጵያ ውስጥ እንዳለው አይነት የሆኑ መንግስታት ለህዝብ ፈቃድና ስምምነት መች ቦታ ሰጥተውት ያውቃሉ የሚል ክርክር ሊነሳ ይችላል። እነሱ ዋናው ስራቸው አድርገው የሚጠመዱት ህዝብን በኃይል ቅስሙን በመስበርና ስልጣናቸውን በመንከባከብ ለዚህም ደግሞ ወታደራዊ ኃይላቸውን ለመጨመር ጥረት በማድረግ ላይ ነው። ኢትዮጵያ ሁኔታ ሐቁ ይህን ይመስላል። ወታደራዊ መንግስት በማሳመን ድጋፍ የሚያገኝበትን መንገድ አልተከተለም። ተጠቃሚዎቹን ለማሰባሰብና መደላድሉንም ለማጠናከር የታየቡትን ስር ነቀል ለውጦች እንኳን ሊጠቀምባቸው አልተቻላቸውም። የተወሰዱት የመሻሻል እርምጃዎች በአጭር ጊዜ ውስጥ የማይጨበጡ ህልሞች ሆነው ቀሩ። ይበልበል የተባለለት የመሬት ይዞታው መሻሻል ፊውዳላዊ ዝርፊያን ምህረት በሌለው የወታደራዊ መንግስት ምዝበራ ተክቶት አረፈ። ቅሬታ እንደሚስፋፋ የተረጋገጠ ሆነ ተስፋፋም። ይኸውም ህዝብን ሊያሳምን ወይም ሊማርክ በሚችል መንገድ ለመሰረታዊያን ችግሮች መፍትሄ ሊሰጣቸው ስላልቻለ ወይም ሊፈቱ በሚችሉበት አቅጣጫ እርምጃ ስላልተደረገ ነበር። በመጀመሪያው ወቅት ኢሃፓና በጣም የነቃው ክፍል ነበር የአዲሱን ገዥ አምባገነናዊ እርምጃዎችና የጋለ ተመኔት የተቃወሙት። በአሁኑ ጊዜ አብዛኛው ህዝብ ወታደራዊውን መንግስት ይቃወማል። በሺዎች የሚቆጠሩም በወህኒ ቤት በስደት ላይ ናቸው ወይም ጫካ ገብተው ትግሉን በመቀጠል ላይ ይገኛሉ። ምንም እንኳ የስር ነቀል አቀንቃኞች የኢትዮጵያ ህዝብ ያካሄደው ትግል ሌሎች ቦታዎች የተካሄዱን ትግሎች አካሄድ የተከተለ እንደሆነ አድርገው ስለዚሁ በቃላት የተዋቡ ንግግሮች ያንቆረቆሩ ቢሆንም ያንን መልክ የያዘ አልነበረም። ምናልባትም ከዚህ የተነሳ ኢሃፓና ታግለው ራሳቸውን መስዋዕት ያቀረቡ እውቀት የጠለቃቸውን የውጭ አገር ማእምራን ምክር ባለመስማታቸው ጥፋተኛ ነበሩ ማለት እንችል ይሆናል። ቀበሌዎች ሶቪየቶችን ያስታውሱኛል ያለውን የጣሊያን ኮሙኒስት ፓርቲ ፓጄታን መስማት እንጂ እነዚሁ የተባሉት ቀበሌዎች ይገሉአቸው በገዛይናቸው ያዩት ብቻ ተጽዕኖ ሊያደርግባቸው ባልተገባ ነበር። ባሊዴና በሞሊኒ አነጋገር እነዚሁ ነፍሰ ገዳዮችና ግብረሰይል ፈጻሚዎች ነበሩና አብዮቱን በማራመድ ላይ የነበሩት እንዲያውም በእነሱ ላይ ጠመንጃ ማንሳት አልነበረባቸውም። ለአውሮፓ የአባታዊነት አመለካከት ቢመስልም ለኢትዮጵያ ደረጃ ደርግ ዴሞክራሲያዊ ነበር ብሎ የጻፈውና ግልጽ ያደረገው የእንግሊዙ ኮሙኒስት ጆን ግሪትሰንም አለኮ ወይስ እንደ ኢትዮጵያ ያሉ ሀገሮች ዴሞክራሲን መጠየቃቸው ጨረቃን ሽቅብ ያዩ እንደማናፋት የሚቆጠር ነው ብሎ ያስተነቀቀውን የፒሲኢውን ኤስካሪሎ አልሰሙትም? ደግነቱ ኢህአፓም ሆነ ህዝቡ ለእንዲህ አይነቱ እጹብ ድንቅ እውቀት ጆሮአቸውን አልሰጡም። በራሱ መጣኝነትና ክትትል ስር ሆኖ ዴሞክራሲ በትንሽ በትንሹ ተመጥኖ መሰጠት አለበት ብሎ ሊመክራቸው የተነሳውን መይሶንንም እንኳ አልሰሙትም። ራሱን ሞግዚት አድርጎ ላቀረበውም መብታቸውንና አብዮታቸውን አሳልፈው ለመስጠት አሻፈረን አሉ። በዚህም አዋቂነታቸውን ግልጽነታቸውንና ንቃታቸውን አስመሰከሩ። ለነገሩማ የተባለው መንግስት የራሳቸው እንዳልሆነ ለነሱ ጥቅምም እንደማይሰራ አሳምረው አውቀዋል። ይህንን ለማረጋገጥ ከሌኒን ሆነ ከሌላ ሰው ጥቅስ መጥቀስ አላስፈልጋቸውም። አረመኔያዊ ከሆነ ኃይል ጋር ያደረጉት ጀግንነት የተመላበት ትግል በቂ ማስረጃ ነበርና ዋጋው ከፍ ያለ ነበር። ነገር ግን ሌላ ሊሆን ይችል ነበርን? ያባ የተጠቀመበትን ስልት ጉዳትን ለመቀነስ በሚቻልበት መንገድ ለመለወጥ ይቻል እንደነበር ግልጽ ነው። ሆኖም ተቃዋሚ ወገን እስካልጠፋ ድረስ ግድያዎቹ አይጠፉም ነበር። ለዚህም ነው መተንኮስ በሚል ጆሮ ላይ በሚንጠለጠል ቃል ዙሪያ የሚሽከረከሩ ረቀቅ ያሉ ክርክሮች ሁሉ ግልጽ የሆኑ የመንበርከክና የመገዛት መመሪያዎች ሆነው ቁጭ የሚሉት። አንድ ስልጣንን የቀማ አምባገነናዊ መንግስት በኃይል ልግዛችሁ ብሎ አፈፍ ሲል ህዝቡ በተቃውሞ ለመነሳት መብት የለውምን ብለን እንጠይቃለን። የተቆጣ ጅብ መላወሻ አስፋጥቶ ቢያጣብብህ ፊት ለፊት ሂዶ መላተሙ ብልህነት ያለው ስልት ላይሆን ይችላል፣ ግን ግብ ግቡ የማይቀር ነው። በኢትዮጵያ ሁኔታ ጅቡ ከመጀመሪያው ቁጡ ነበር። እንዲያም ሆኖ ቀጠለ። ራት ለመሆን ራስን ከማቅረብ በስተቀር ቁጣውን የማብረጃ መንገድ አልነበረም። እዚህ ላይ የሚከተለውን የሀገራችንን ተረት ያስታውሷል። አንድ የአህያ መንጋ ከአካባቢው ጅቦች ጋር በሰላም ተስማምቶ ለመኖር ፈለገና ከጅቦቹ አንዱ ሲሞት አክብሮት ለመስጠትና ሐዘኑን ለመግለጽ ወደ ጅቦቹ ዋሻ ሄደ። ጅቦቹም የተደሰቱ መሰሉ። ከጥቂት ጊዜ በኋላ ጅቦቹ ለተሰበሰበው ሐዘንተኛ መሸኛ ይሆን ዘንድ የላይ የላይ ከንፈሮቻቸውን እንዲሰጡ ጠየቋቸው። በሁኔታው የተደናገጡት ግን ቢሆንም ቅር ማሰኘት ያልፈለጉት አህዮች የላይ የላይ ከንፈሮቻቸውን አበረከቱና ጅቦቹ እያጣጣሙ ሰለቀጡ። ከዚያም ጅቦቹ አህዮቹ ላይ አፈጠጡና ጥርሳቸውን ገልፍጠው የማንገራገር ድምጽ በማሰማት እኛ በሐዘን ተጠምደን ሳለን እንዴት እዚህ ተቀምጣችሁ ትሳለቁብናላችሁ አሉና እነሆም ተተንኩሰው አህዮቹ ላይ ጉብ ጉብ አሉባቸው። በመሰረቱ ይህ ጉዳይ እጅግ ገላጭ ከሆኑ ተረቶችና የስብከት ድርሳኖች ክልል እንኳ አልፎ አልፎ የሚሄድ መሰረታዊ ነጥብ ነው። ፍጹም ስልጣንን የታገሉት ህዝባውያን ክፍሎች ሁሉ ስልጣን ከእጃቸው እንዲሰርጽ፣ ዴሞክራሲ እንዲሰፍ ፈለጉ። ስልጣን የቀሙቱ ደግሞ ህዝቡ በፖለቲካ ሂደት ውስጥ የተባ ተሳትፎ እንዳይኖረው በማግለል የዚሁ ስልጣን ሞግዚቶች መሆንን ፈለጉ። ህዝቡ የተሰጠው እድል ፈንታ ጭብጨባውን ማቅለጥና በሚሽጎደጎድለት ስሜት ቀስቃሽና ተራማጅ ዲስኩር መርካት ሆነ። ህዝቡ እምቢኝ ብሎ ሰላማዊ ተቃውሞ አደረገ። ደርግ ይህን ተቃውሞ ሊያከሽፈው አልቻለም። ታዲያም አንድኛውን ለመደምሰስ ይችል ዘንድ በትሩን ወደ መምዘዝ ተራመደ። እነዚያ ዕውቀት ያጠለቃቸው መምህራን ሲያክቸለችሉና ይህማ የመደብ ትግል ነው፣ ከዚህ ሌላ ምን ይጠበቃል ሲሉ ድምጻቸው ሊሰማን ምንም አይቀረውም። መልካም ግን ማን ነበር ለአብዮት የቆመው? አንድ አብዮት በአብዮቱ ተጠቃሚ መሆን ያለባቸውን እነዚያኑ መደቦችና ህዝቦች በመጨፍጨፍ ሊከናወን ይችላልን? ምን አይነት አብዮት ነው ውዳን በብዙሃን ጭቆን ህዝብ ላይ የሚያስነሳ? ይህ መንግስት የህዝብን እምነት ያፈዘዘበት ማደንገጃው ሲከላ የጸረ አብዮት ወኪል መሆኑ ቦግ ብሎ ይወጣል። የኢትዮጵያን ህዝብ የኑሮ ሁኔታ መለኪያ መስፈርታችን ካደረግን የተደረጉት የማሻሻል ለውጦች ያለምንም ጥርጥር ባዶ መሆናቸውን አረጋግጠዋል። አገሪቱ ሰላም ይሁን ብሔራዊ ልዕልና የላትም። እንደገና እውነታው እንደሚያሳየን ንጉሠ ነገሥታዊውን መንግሥት ተቃውመው ቁመው የነበሩት እነዚያው ሰዎች አሁን ደግሞ ይህን ወታደራዊ መንግሥት ተቃውመው ቆመዋል። አንድ ዑደት አድርገን ስንመለስ ምሁራዊ ዘረኛና ያደግዳጊዎች ክርክሮች በሚያጸይፍ አኳኋን መሠረተ ቢስና ዋጋ የሌላቸው መሆናቸውን ያረጋግጣሉ። መለኪያችን እውነታ ወይም አስመሳይ ተራማጆች ያሟለጡትን ሌላ ቃል ለመጠቀም ተግባር ነው። ወታደራዊው መንግሥት ራሱን ሶሻሊስት ወይም ዴሞክራሲያዊ አድርጎ ሊለፍፍ ይችላል። ነገር ግን ሕዝቡ እሱን የሚመለከተው በነፍሰ ገዳይ ግልባብ ውስጥ ነው። ብዙ ሺህ የሚቆጠር ሰው የገደለ ከዚያ በላይ የሆነውን አካለ ስንኩል ያደረገ ነውና ሰው በዳቦ ብቻ አይኖርም የሚለው አነጋገር ራሱ ብቻ በረሃብ አለንጋ በተገረፈች ኢትዮጵያ ውስጥ የጎለደፈ አነጋገር ይሆናል። ግን እዚህ ላይ ማከል የሚቻለው ማንም ቢሆን ከማርክሳውያን ብሉያን መጽሐፍት ጥቅሶች እየተመገበ ለረጅም ጊዜ መኖር እንደማይችል ነው። ለኢትዮጵያውያን የመንግስቱ ኃይለ ማርያምን መንግስት የጭራቅ ገጽታ ውበት ሰጥቶ ሊያቀርብላቸው የሚችል ነገር የለም። ግራ ለሆኑ ቱሪስቶች ቀበሌዎች የአብዮቱን ጊዜ የሩሲያን ሶቪየቶች ሊያስታውሷቸው ይችላሉ። ነገር ግን ለኢትዮጵያውያን ቀበሌ ማለት ሞትና የፖሊስ ቁጥጥር ማለት ነው። ሶቪየቶችና ኩባውያን ለአንዳንዶችም እንዳለም አቀፋውያን እንዳንድሩ ያንግ ለሚያስቡት ደግሞ እንዲያውም መረጋጋትን እንደሚፈጥሩ ኃይሎች መስለው ሊታዩ ይችላሉ። ለኢትዮጵያውያን ግን እነዚህ ፈረንጆች የበላይ ገዥነትን የሚያመላክቱ ነበሩ ናቸው። የነፍሰ ገዳዩ መንግስት መቀጠል ምክንያቶች ሆነው ይታዩታል። ኢትዮጵያውያን ኋላ ቀሮች ናቸው ማለት ይቻላል። እንደማንኛውም እንዲህ አይነት ህዝብ ሁሉ የሚያምኑት በመጽሐፍት ላይ የተጻፉትን ወይም በሰሉ የምሁራን አንደበቶች የሚገለጹትን ሳይሆን የራሳቸውን ተመክሮ ነው። ለዚያውም 75 ከመቶ ማንበብ አይችልም። ሽብሩ የወታደራዊ መንግስት ችንፈት መገለጫው ነበር። የኃይል እርምጃ ሳይወስድ ወይም ከውጭ ቅጥረኞች ሳይጋብዝ ስልጣን ላይ ሊያቆየው የሚችል ህዝባዊ መሰረት መጣል ላለመቻሉ ማስረጃ ነበር። በተጨማሪም ሽብሩ የየካቲት አብዮት መክሸፉን፣ ለዲሞክራሲና ለነጻነት የሚደረገው ህዝባዊ ንቅናቄ መሸነፉን አጉልቶ አሳይቷል። ዝቅ ባለ ደረጃ ሲታይ ሽብሩ የአባን አዳከመ። ምንም እንኳ ፓርቲው ባይጠፋና ትጥቅ ትግሉንም ቢቀጥልም መንግስቱን አጠናከረ። ምንም እንኳ ለመግዛት የሚያስችለው መረጋጋት ገና ማግኘት ቢኖርበትም ማለት ይቻላል። ግን ይህ ነጥቡን እንዳለ መሳት ይሆናል። አዲስ አበባ ውስጥ ጸጥታ ሰፍኗል። ግን ያ ጸጥታ ከመካነ መቃብር ጸጥታ ጋር እንደሚመሳሰል ማን ይክዳል? መንግስቱ የተወደደም የተረጋጋም አይደለም። እርኩሳን መናፍስት እንዳንዣበቡበት ነው ያለው። ሽብሩ አረመኔያዊ ነበር። ግን ኢትዮጵያን ወደፊት ለማራመድ ሌላ መንገድ ነበርን? ይህ ኋላ ቀር ህዝቦች በዱላ ካልተጓጎጡ በስተቀር ሊለወጡ አይችልም ብለው በሚያምኑት የቀረበ ሌላ የክርክር ዘርፍ ነው። እንዲህ ለሚሉት ይኸው መድኃኒት በአገራቸው ውስጥ ቢሰጣቸውስ ብሎ የሚያስጠይቅ ነው። ኢትዮጵያ ትንቀሳቀሳለችን? ወዴት የሚለው አሁንም ተገቢ ጥያቄ ነው። ያለምንም ጥርጥር አሁን ኢትዮጵያ በኢኮኖሚም ሆነ በፖለቲካው መስክ አስኪ ሁኔታ ውስጥ እንዳለች ይታያል። ስልጣን ላይ ያለው መንግስት ምህረት የለሽና ዲስኩረኛ መሆኑ የታወቀ ሲሆን ካለፈው መንግስት ጋር ሲነጻጸር ያለው ልዩነት የቅርጽ ብቻ ነው። ህዝቡ እየተራበ ነው። ብዝበዛ የተስፋፋ ነው። ጦርነቶች የተለያዩ ያገሪቱን ክፍሎች አምሳዋታል። ዲሞክራሲያዊ መብቶች የሉም። ብሔራዊ ጭቆናና ከሱም ለመላቀቅ የሚደረጉት ጦርነቶች ያገሪቱን አንድነት እየተፈታተኑ ነው። የምስራቁ ልዕለ ኃያል መንግስት አገሪቱን በሱ የበላይነት ስር አስገብቷታል። ህዝቡ ወደ ስደት እንዲሸሽ ተገዷል። በርግጥ ኢትዮጵያ የአብዛኞቹ ዜጎቿ እስር ቤት ሆናለች። አሊስ ኢን ዘ ወንደርላንድ በተባለው መጽሐፍ ውስጥ ያለ አንድ ገጸ ባህሪ እዚያው ከነበሩበት ቦታ ላይ ለመገኘት ያለማቋረጥ መሮጥ ያስፈልጋል ይላል። የኢትዮጵያ መንግስት በብዙ ረገድ ወደ ኋላ ለመሄድ እየሮጠና እየገደለ ነበር። በተጨፈጨፉት በሺዎቹ የሚቆጠሩ አስከሬኖች ላይ አዲስ ኢትዮጵያ አልበቀለችም። የምናየው ያችኑ አሮጌቱን ኢትዮጵያ ነው። በፍጹም ስልጣን ስር የተቆደቆደች ግፍ፣ ረሃብና ሞት የሰፈነባት ኢትዮጵያ። በርግጥ የተከናነበችው ግልባብ እንደ ተተከሉት ሐውልቶች ሁሉ አዲስ ነው። ወታደራዊ መንግስት የካቲትን አብዮት ገደለው፣ ሽብሩ ደግሞ አፈር አለበሰው። ከመቃብሩ ላይ ሊጻፉ የሚገቡ የቀይ ሽብሩ ነክነት ያላቸው ተስማሚ ቃላት ናቸው። ገዢዎችንና ህዝቡን የሚያካልል የደም ጅረት በመካከላቸው አለ። ይህም የመንግስቱን የኢኮኖሚ እድገት እቅዶች ከንቱ ያደርጋቸዋል። በኢትዮጵያ ውስጥ የወትሮው የደም መመለሻው መንገድ ደምን በደም መበቀል ነው። በአሁኑ ጊዜ እውነታው የሚያሳየው ግጭቱ በገዢዎችና በተገዢዎች መካከል ባለው የተፋፋመ ጦርነት የሚፈታ መሆኑን ብቻ ቢሆንም፣ ከዚህ የተለየ ሁኔታ ቸርነትና ይቅርታን በተከተለ መንገድ እንዲፈታ ተስፋ ማድረግ የተገባ ነው። የካቲት አብዮት በኢትዮጵያ ዜጎች ላይ የተጣበቀውን አመጽ እያላቀቀው ነበር። ነገር ግን ደርግ መልሶ ሊያጠብቀው ችሏል። እንደገና ለማላቀቅ ደግሞ አመጽን መጠየቁ አልቀረም። እንዲያ እያለ እየተጥመለመለ ይቀጥላል። መጨረሻውን መመኘት ተገቢ እንጂ ነው። ምንም አይነት ሁኔታ፣ ምንም አይነት መጠየቂያ ይምጣ፣ እንደዚያ አይነት ዘዴ ከእንግዲህ ፈጽሞ መደገም እንደሌለበት ተቃዋሚዎቹንና በሕይወት የተረፉትን በማስተማር ሽብሩ ራሱን እንዳቸነፈ ተስፋ ይደረጋል። ደርግ ለአንዴም ለሁሌም የሚቸነፍበት መንገድ፣ ሽብሩም ለዳግመኛ ትንሣኤ ምንም አይነት ዕድል የማያገኝበት ዘዴ ይህ ብቻ ነው። እስከዚያ መቼስ ምን ይደረጋል? የቀይ ሽብሩ መስተጋብራን በአንድ አብዮታዊ ገጣሚ የተላለፈውን መልእክት ከልባቸው ቢጠፉት የሚበጃቸው ይሆናል። በሚቀጥለው ዙር በመጪው ጊዜያት ተውት፣ አትድከሙ፣ ይብቃ የእናንት ምጣት። በድቅድቅ ጨለማ በደረቁ ውድቀት መዝጊያዎቻችንን ለመስበር ለማንኮት እኛንን የምንመጣ ተንግዲህ አታክቱ። ቢሻን በማለዳ ቢሻን በሌሊቱ ለእናንተውም መዝጊያ ይድረሰው ረድኤቱ። ማጭዱ አጭዶ አጭዶ ጥሏል፣ ነገር ግን ሳሩ መልሶ አድጓል። ይበልጥ ለምልሞ ይበልጥ ዛላው አምሮ ይበልጥም ተጀንኖ ተፈጸመ። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።